ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል እንኳን ለአባቶች ቀን አደረሳችሁ የሰኔ 12 2014 ዓመተ ምህረት የጋቢና ቪ የሁድ ምሽት መሰናዶ ጀምሯል የደንገረመው መርሃ ግብሩን እየመራው ከአቀናባሪያችን ኤልያስ አስማራ ጋር በመሆን አብራችሁ ቆያለሁ ዛሬም እንደተለመደው በሳምንት እስከ ተለመደው ጥንቅሮቻችን መካከል ለእናንተ ይሆናሉ ያላችሁ ነው መራርጠን ያዝንላችሁ አብራችሁን ተምሹ ዘንድ በአክብሮት ጋብዛለሁ The last incubators of biodiversity ወይም የመጨረሻዎቹ የብዝሃ ህይወት ማበልጸጊያዎች የተሰኘ የፎቶግራፊ ኤግዚቢሽን ከሳምንታት በፊት በአዲስ አበባ ለእይታ ቀርቦ ነበር። ኤግዚቢሽኑ በአካባቢ ጥበቃ ላይ ያተኩራል። ስለ ኤግዚቢሽኑ ከፎቶግራፍ ባለሙያ ህሊና አበበና በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የቤተክርስቲያን ደን ልማት ፕሮጀክት አስተባባሪ ከሆኑት አቶ ተዋናይ ሳይፈስላሴ ጋር ቆይታ አድርጌ ያሰናዳሁት ዘገባ ነው። በቅድሚያ የምናሰማችሁ ቀጥሎ ይቀርባል። የተባበሩት መንግስታት ድርጅት ዲጂታል ህትመት የሆነው አፍሪካ ሪኒዋል ኢትዮጵያ ካላት የቆዳ ስፋት 14.7 በመቶ ብቻ በደን መሸፈኑን ይገልጻል። ይሄ አሃዝ ታዲያ ከ100 ሚሊዮን በላይ ህዝብ ባላት ሀገርና ከካርቦን ነጻ የሆነ የምጣኔ ሀብት መርህን ለምትከተል ሀገር እጅግ አነስተኛ ነው። በብዝሃ ህይወት ላይ ጥናትና ምርምራቸውን ያደረጉ ባለሙያዎች እንደሚናገሩት አብዛኞቹ ሀገር በቀል ዛፎችን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አብያተ ክርስቲያናትና ገዳሞች ውስጥ የሚገኙ ናቸው። ቤተክርስቲያኒቷ ጠብቃ ያቆየቻቸውን ዛፎችና ብዝሃ ህይወት ለማስቀጠልም የተለያዩ እንቅስቃሴዎችን ስታደርግ ቆይታለች። ከዚህ በተጨማሪም ያላትን ብዝሃ ህይወት በማካፈልም ትታወቃለች። ቤተክርስቲያኗ የተለያዩ የልማት አጋሮች ያላት ሲሆን የኖርዌጂያን ቸርች ኤድ ተቋም ጋር የምታደርገው አንዱ ነው። አብያተ ክርስቲያኒቷ ምን ያህል የብዝሃ ህይወት ሀብት እንዳላት ለማስተዋወቅ በተጨማሪም በማህበረሰቡ ዘንድ ግንዛቤን ለመፍጠር የፎቶግራፍ ጥበብ ባለሙያ ህሊና አበበ ስራዎች ቻን ካንዶር በፊት በፈንድቃ የባህል ማዕከል The Last Incubators for Biodiversity ወይም በግርድፍ ትርጉሙ የመጨረሻው የብዝሃ ህይወት ማበልጸጊያ የተሰኘ ስብስብ አቅርባለች።
ፎቶግራፊክ ኤግዚቢሽን የተካሄደው ፈረንጆች አቆጣጠር ከ19 እስከ 26 ባለ ሳምንት ያክል ነበር ክፍት የነበረው። አዲስ አበባ ላይ ፈንድቃ የሚባለው የባህል ማዕከል ውስጥ ነበር። ጥሩ ምላሽ ያገኘ ይመስለኛል። የተለያዩ የማህበረሰቡ ክፍሎች ባላቸው መረጃ ሄደው ያዩት ይመስለኛል። እንደተረዳሁት እንግዲህ በቶታሊ ወደ 29 ፎቶግራፎች ታይተዋል። ከዛ ውስጥ ወደ 18 ያህሉ የኔ ናቸው። ሌሎቹ በድርጅቱ በኩል የተነሱ ፎቶግራፎች ናቸው። ያው ኢትዮጵያ ውስጥ ያሉ ክርስቲያናት ላይ ያሉትን ደኖች ወይም አጸደ ቤተ ክርስቲያን የሚባሉትን ያሳይ ነው። እንግዲህ ብዙ ጥናቶች ተካሂደዋል በዚህ ጉዳይ ላይ እና ምንድነው ኢትዮጵያ ውስጥ እንደምናውቀው ብዙ ዛፎች ይቆረጣሉ፣ ደን እየተመናመነ ሄደዋል ከጊዜ ወደ ጊዜ። ነገር ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ስናይ ከጥንት ጀምሮ ቤተክርስቲያኗ ያቆየቻቸው ደኖች ወይም አጸዶች አሉ እና ምንድነው እንግዲህ ጥናቱ የሚያሳየው እነዚህ በተለይ አገር በቀል የሚባሉትን ዛፎች አቆይታ መኖሯን ያሳያል። ስለዚህ the last hotspots ማለት አሁን እንግዲህ የትም ቦታ ብንሄድ ትንሽ የተመናመነ ስለሄደ ላናገኛቸው እንችላለን እነዚህን ዛፎች ጠር ነው ኢትዮጵያ ውስጥ ያሉትን ደኖች አቆይታ የሚያሳይ ነገር ነው ማለት ነው። ሰው ከሱ የተነሳ ነው ርዕሱን የመረጥኩት።
ህሊና ስራዎቿ ትኩረት ስላደረጉበትና ስላየቻቸው የብዝሃ ህይወት እንቅስቃሴዎችም ታነሳለች።
እሺ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከ70 ሺህ በላይ የሚሆነ አብያተ ክርስቲያናት እንዳሏት ይገመታል። ከነዚህም ውስጥ ወደ 35 ሺህ የሚያክሉት በደን እንደተሸፈኑ ነው ጥናቶቹ የሚያሳዩት። እንግዲህ ኦርቶዶክስ ቤተክርስቲያን እጽዋት በተለይም ዛፎች ሲቆረጡ አይታይም ወይም እስካሁን ተጠብቀው ቆይተዋል። ነገር ግን አሁን ባለው ሁኔታ የተመናመኑ ሄደዋል፣ ቦታዎች ይመናመናሉ። ነገር ግን አሁን ብዙ ጊዜ ብናይ በተለይ ከአየር ላይ ቢታይ ግልጽ የሆነ ቦታ ላይ ትናንሽ ጫካ ነገር ብታይ በአብዛኛው ቤተክርስቲያን ታገኛለሽ። እንደውም በዚህ ጉዳይ ላይ ሰፊ ጥናት ያደረጉት ተመራማሪ ዶክተር አለማየሁ ዋሴ ይህንም በጥሩ ሁኔታ ገልጸውታል እና ብዙ ጊዜ ዛፎች ካያችሁ ወይም ጫካ አካባቢ ካያችሁ ቤተክርስቲያን አለ ማለት ነው። ኦልሞስት እንደዛ ተብሎ መደምደም እስከሚቻል ነው የቀሩት። እኔ ይህንን የፎቶግራፊ ፕሮጀክት ስሰራ በኢትዮጵያ ኦርቶዶክስ ቤተክርስቲያን በኩል አንድ የሚተገበር ፕሮጀክት አለና ከኖርዌይ ቤተክርስቲያን እርዳታ ድርጅት ጋር በመተባበር እና የኖርዌይ መንግስት በኖርዌይ ኤምባሲ በኩል በሚያገኘው ድጋፍ በተለይ እነዚህም የቤተክርስቲያን አጸዶችን የመጠበቅና የማስፋፋት ፕሮጀክት ላይ ነው እና በዛ በኩል በመናገሻ ላይ ከአዲስ አበባ ትንሽ ወጣ ብላ የምትገኝ ቦታ ነች። ትልቅ የሚባል ጫካ ያለበት ቤተክርስቲያን አለ። የመድኃኔዓለም እና ማርያም ገዳም ነው እና በአብዛኛው የኔ የፎቶግራፊ ዶክመንቴሽን ኦቨር ታይም እዛ አካባቢ ሄጄ ነው ዶክመንት ያደረኩት ወይም በፎቶ አስደግፌ ያሳየሁት። ነገር ግን ይህ ፕሮጀክት በተለያየ ቦታም እየተተገበረ ነው።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የልማትና ክርስቲያናዊ ተራድኦ ኮሚሽን የቤተክርስቲያን የደን ልማት ፕሮጀክት አስተባባሪ አቶ ተዋናይ ሰፈ ስላሴ ቤተክርስቲያኗ የደንና የብዝሃ ሕይወት ጥበቃን ማቆየት የቻለችው ከመንፈሳዊ አስተምህሮቷ ጋር የተቆራኘ በመሆኑ ነው ይላሉ።
ጥናቱ በኢትዮጵያ ኦርቶዶክስ ልማትና ክርስቲያናዊ ተራድኦ ኮሚሽን ብቻ ሳይሆን የተለያዩ ፍላጎት ያላቸው ሰዎች እያጠኑ የነበሩት ጥናቶች አሉ። ለምሳሌ ዶክተር አለማየሁ ዋሴ ግንኞቹ የሚያጠኑት ነገር አለ። ቀሲስ አባተ ጎበና፣ እነዚህ አይነት ጥናቶች አሉ። በዋናነት አሁን እኛ በጣም ትኩረት ሰጥተን የምንመለከተው ቴዎሎጂካል ሪፍሌክሽኖቹ እንዴት አቆዩት የሚለውን ሰዎቹ ነጮቹም ራሱ ይመራመሩበታል። ለምሳሌ ቤተክርስቲያን ይህንን ነገር ያቆየችበት ምክንያት አንደኛ ሰዎች ትምህርት የቴዎሎጂካል ሪፍሌክሽን ለምሳሌ ደን አሁን ቤተክርስቲያን እግዚአብሔር መኖሩን እግዚአብሔር አምልኮን እግዚአብሔር ሲገለጽ ራሱ ተገልጾ አይደለም በፍጥረት ነው የሚገለጸው እና እንደዚህ አይነት አስተምሮች አሉ። ሁለተኛ የቤተክርስቲያን የኤደን ሪፕሊካ ነች ተብላ ትታመናለች። ለምሳሌ መጽሐፍ ቅዱስን ብንመለከት ኦሪት ዘፍጥረት ምዕራፍ 2 ምዕራፍ 8 ላይ እግዚአብሔር አምላክን በምስራቅ ኤደን ገነትን ተከለ። እግዚአብሔር አምላክን ለማየት ደስ የሚያሰኘውን ለመብላት መልካም የሆነው ዛፍ ሁሉ ከምድር አበቀለ። ይህ ማለት አንደኛ ቴዎሎጂካል ሪፍሌክሽን ነው። ከሰላሳ በላይ የሚሆኑ የዛፍሮች በመጽሐፍ ቅዱስ ተጠቅሷል፣ በቅዱሳን መጽሐፍ ተጽፏል። ስለዚህ እነዚህ አስተምህሮቶች ለምሳሌ ለምን ቤተክርስቲያን አቆየች የሚለው ለምሳሌ አሁን ሳንክቹዋሪቲ ቲንኪንግ በጣም በዛ ነገር ለቅዱስ ነገር የመፈለግ ነገር ለምሳሌ ኦላይቭ ወይም ወይራን ዛፍ ከሰባቱ ምስጢራት ሶስቱ የተገበሩት በወይራ ዛፍ ነው። ስለዚህ የወይራን ዛፍ ሰው ሲቆርጥ ምንድን ነው የሚያስተምሩት አባቶች? የወይራ ዛፍ እኮ ለምሳሌ ለሚስጥረ ኖረ ለሚስጥረ ቀንዲ ለሚስጥረ ክህነት የሚያገለግል የምንጠቀምበት ነው። ይህን ነገር መቁረጥ እነዚህ ነገሮች ማሰናከል ነው ተብሎ ነው።
ይህን መሰል የቤተ ክርስቲያኒቷ አስተምሮት ግን ከህዝብ ቁጥር መጨመር ጋር ተያይዞ ከማህበረሰቡ የራቀ ይመስላል።
የኢትዮጵያ ኦርቶዶክስ ልማትና ክርስቲያናዊ ተራድኦ ኮሚሽን በአሁን ሰዓት የቤተ ክርስቲያን ደን ልማት ፕሮጀክቶችን መንከባከብ ፕሮግራሞችን እየሰራ እንገኛለን። ይህ ማለት ከዚያ 70 ዓመት እና 80 ዓመት በፊት የደን ሽፋናችን 40-50% በነበረበት ጊዜ በኢትዮጵያ ውስጥ አሁን ደግሞ በተለያዩ ምክንያት በህዝብ ብዛት መጨመር ምክንያት የተለያዩ የደን መራቆቶች እየታዩ ይገኛሉ። እነዚህ የደን መራቆቶች ያልተመለከታቸው ቦታዎች በደቡብ ምዕራብ እና በዚህ በቤተክርስቲያን ደን ያለባቸው ቦታዎች በቤተክርስቲያን ደኖች ላይ ነው ያለው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወደ 70,000 አብያተ ክርስቲያናትና ገዳማት አድባራት ቢኖሩም ከዚህ ውስጥ ከ1 እስከ 1,000 ሄክታር የሚሸፍን አድባራትና ገዳማት ውስጥ አሉ። እነዚህ ደኖች የእነዚህ ከቨሮች ከቨር የሚያደርጋቸው አሁን ፖፑሌሽን የህዝብ ብዛት እየጨመረ በመጣ ቁጥር በደኑ ዙሪያ የሚኖሩ ሰዎች ይህንን ነገር ለማገዶ ወይንም ለተለያዩ የእርሻ መሬት ፍለጋ ምናልባት ለከብቶች ግጦሽ በተለያዩ ምክንያት ራሱ ሴትን ለማድረግ እነዚህን እየቆረጧቸው ይገኛሉ። ስለዚህ አሁን ይህን ነገር እየሆነ ከሆነ እኛ ከተለያዩ ለጋሽ ድርጅቶች ጋር በመሆን እንዲሁም ከገዳማትና ከአድባራት ከመነኮሳት ጋር በመሆን እነዚህን አስተምህሮቶች በደንብ እንዲስፋፉ ማድረግ፣ በሁለተኛነት ደረጃ ደግሞ በአካባቢው የሚኖሩ ሰዎች የተለያዩ የአማራጭ የኖሩ አማራጭ እንዲኖራቸው ለምሳሌ ለማገዶ የሚፈልጉ ከሆነ የማገዶ ቆጣቢ ኢነርጂ ምንጮችን የሚያገኙባቸውን ነገሮች ማመቻቸት፣ የመሬት እጥረት ከሆነ ኢንቴንሲቭ አግሪካልቸር ወይም በትንሽ መሬት ውስጥ ብዙ የማምረት ቴክኖሎጂዎችን ማምጣት፣ እነዚህ አይነት ነገሮችን ስራዎች እንሰራለን። ይህንን የምንሰራው እንግዲህ በኢትዮጵያን ዘመን አቆጣጠር አሁን የጀመርነው በ2015 ትኩረት ሰጥተን በምርምር እና በይህንን የአማራጭ ወይም የላይቭሊሁድ ማሻሻል እየሰራን እና እየተገበርን እንገኛለን። ይህንኑ እየቀጠልንበት ያለ ነው።
የፎቶግራፍ ጥበብ ባለሙያ ህሊና አበበና በኢትዮጵያ ኦርቶዶክስ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የቤተክርስቲያን የደን ልማት ፕሮጀክት አስተባባሪ አቶ ተዋናይ ሰፈስላሴ የብዝሃ ህይወትን ጥቅምና ግንዛቤ ለማስጨበጥ በቀጣይ የሚሰሩ ስራዎችና እቅዶች መኖራቸውን አጫውተውኛል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። መዝናኛ በሰሜን አሜሪካ የታተመ የሚሰራጭ በባህል ንግድና ማህበራዊ ጉዳይ ላይ ያተኮረ መጽሔት ነው። በዲጂታልና በወረቀት ቅጂ ለአንባቢዎች የሚሰራጨው ይሄው መጽሔት የኢትዮጵያውያንን ባህልና አኗኗርን ከመዘከር ባለፈ እርስ በርስ እንዲቀራረቡ ድልድይ የመሆን ህልም እንዳለው ከመስራቾቹ ከአንዱ ሰምተናል። ስለ መዝናኛ መጽሔት በዚህ ሳምንት ሀብታሙ ስዩም ከመስራቾቹ መካከል አንዱን በመጋበዝ ቆይታ አድርጓል።
ሙሉ ስሜ ዳንኤል ገብረ ማርያም እባላለሁ። ይህንን መዝናኛ የሚለውን መጽሔት ለሶስት ነው የምናዘጋጀው። ከሶስቱ አዘጋጆች መካከል አንዱ ነኝ። አርቲስት ቴዎድሮስ ለገሰ እና አርቲስት በደ ማርያም አመተ ይባላሉ። ሌሎቹ ከኔ ጋር አብረው የሚሰሩት ሁለቱ ሰዎች ከአዘጋጆቹ መካከል እኔ አንዱ ነኝ ማለት ነው።
እንግዲህ መቀመጫቸውን በሰሜን አሜሪካ ካደረጉ በተለይ በዲጂታል እና በወረቀት ቅጂ ከሚሰራጩ ጥቂት መጽሔቶች መካከል አንዱ ነው መዝናኛ። መዝናኛን ለመጀመር ያነሳሳችሁ ምክንያት ምንድን ነው የሚለውን እስቲ አጠር አድርገን ንገረን።
መዝናኛ መጽሔትን ለማዘጋጀት ዋናው ያነሳሳን ምክንያት በርከት ያሉ ኢትዮጵያውያንና ትውልድ ኢትዮጵያውያን በዚህ በዲኤምቪ አካባቢ ይኖራሉ። ከ300 ሺህ በላይ ኢትዮጵያውያን አሜሪካን ሀገር ውስጥ ይኖራሉ ተብሎ ይገመታል ማለት ነው። ነገር ግን በራሳቸው ቋንቋ የሚታተም መጽሔት የባህል ልውውጥን ለማድረግ በአሜሪካውያን እና በኢትዮጵያውያን መካከል እንደ ብሪጅ ያገለግላል ብለን በማሰብ ሌሎች ደግሞ ኢትዮጵያውያን እና ትውልደ ኢትዮጵያውያን የተለያዩ ስራ የሚሰሩ ሰዎችን ለማስተዋወቅ ኢትዮጵያውያን እና ትውልደ ኢትዮጵያውያን እርስ በርሳቸው የሚገናኙበትን መድረክ ቢዝነስ ያላቸውን ሰዎች ለማድረግ ያንን በማሰብ ነው ይህንን መጽሔት ለማዘጋጀት የጀመርነው። እንግዲህ ላለፉት አንድ ዓመት ይህን መጽሔት በጥሩ ሁኔታ እያዘጋጀን ነው። ህብረተሰቡም ደግሞ በጥሩ ሁኔታ ተቀብሎናል ማለት ነው። ዲኤምቪ አካባቢ የነበረውን ፍላጎታችንም ከተለያዩ ከሎስ አንጀለስ፣ ከካሊፎርኒያ እንዲሁም ደግሞ ከተለያዩ ቦታዎች የሚኖሩ ኢትዮጵያውያንም ድርጅታቸውን በማስተዋወቅ ላይ ይገኛሉ። ይህን ይመስላል። ይሄ ነገር ነው ዋናው መጽሔቱ እንድንጀምር ያነሳሳን ነገር።
መጽሔታችሁ በዋነኝነት የሚያተኩርባቸው ጉዳዮች ምንድን ናቸው? የምታቀርቧቸውን ሰዎች፣ የምትዳስሷቸውን ሀሳቦች የምትመርጡበት መመዘኛችሁስ ምንድን ነው?
እንደምታውቀው እዚህ አሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በትምህርት ዘርፍ፣ በንግድ ዘርፍ፣ በፖለቲካው ዘርፍ ትልልቅ ቦታ ላይ ተሰማርተው እናገኛቸዋለን። እኛ ጥቂቶችን ብቻ ነው የምናውቃቸው ማለት ነው። አንዳንዶቹ ለእኛ ማህበረሰብ ማገልገል ሲገባቸው ሌላውን ማህበረሰብ በማገልገል ላይ ይገኛሉ ስለማንቀርባቸው ማለት ነው። ወይንም ደግሞ እነዛን ሰዎች አገልግሎታቸውን ሄደን ስለማናደንቃቸው ስለማንቀራረብ ይህ ክፍተት ታዋል ችሏል ማለት ነው። ይህንን ነገር ለመቅረፍ ደግሞ እነዚህን ሰዎች ማስተዋወቅ ይኖርብናል ብለን በማሰብ የተለያዩ አምዶችን በመክፈት የወጣቶች አምድ አለን፣ ባህላችን የምናስተዋውቅበት አምድ አለን፣ የጤና ምክንያቱም ደግሞ ጤና ወሳኝ ነገር ነው፣ ህብረተሰባችን ጤናውን እንዴት ይጠብቃል የሚል አምድ አለን፣ በህግ ጉዳይ ላይ የሚያተኩር አምዶች አሉን ማለት ነው። እነዚህን ነገሮች የሚያደርጉ ቋሚ አምደኞችና ጸሐፊዎችን በማማከር ለምሳሌ በህግ ባለሙያዎችን፣ በጤና ጉዳይ ላይ ዶክተሮችን፣ እንዲሁም ደግሞ በባህል ላይ የተለያዩ ሰዎችን እየጠየቅ እነዛን ሰዎች ይዘን እንቀርባለን ማለት ነው። ማህበረሰባችን ላይ ተጽዕኖ ፈጣሪ የሆኑ ሰዎችን፣ በጎ አድራጎት የሚያደርጉ ሰዎችን፣ የሀገራቸውን ባህልና ታሪክ የሚያስተዋውቁ ሰዎች መጽሔታችን ላይ ይወጣሉ። መጽሔታችን የተለያዩ በህይወት ነክ ላይ የሚያተኩሩ ላይፍ ስታይል የሆነ ማጋዚን ስለሆነ የተለያዩ ተሞክሮችና ልምዶች ያሏቸውን ኢትዮጵያና ትውልድ ኢትዮጵያን የምናስተዋውቅበት መድረክ ነው።
በውጭ ሀገራት የተጀመሩ የህትመት ውጤቶች ጥቂት የማይባሉት ብዙም ሳይዘልቁ ቆመዋል። በውጭ ሀገራት የህትመት ስራዎች ለመከወን ያለው ፈተና ምንድን ነው? እድሜያቸውም እንዳይረዝም የሚገጥሙ ተግዳሮቶች ምንድን ናቸው ብለህ ታስባለህ?
አንደኛው ትልቁ ጉዳይ የጊዜ ጉዳይ ነው። ምክንያቱም ይህንን የህትመት ስራዎችን ለመስራት ብዙ ማለት ነው ፕሪንቲንግ ሚዲያ ብዙ ሰዎችን ዲዛይን የሚያደርግ ሰው፣ ሀፊያን ጡት የሚያደርጉ ሰዎች ብዙ ሰዎች ያስፈልጉታል። ጊዜ የሚፈልግ ጉዳይ ነው። እዚህ ሀገር ደግሞ እንደምታውቀው ሰዎች ጊዜ ትልቅ ነገር ነው። ይሄኛውን ስራ የምንሰራው እንደ ሁለተኛ ስራ ስለሆነ ሰዎች የተለያየ ስራ አላቸው። ጊዜ ማግኘት ነው የመጀመሪያው ችግሩ ማለት ነው። ሁለተኛው ገንዘቡን የሚሸፍን ስፖንሰሮች ያስፈልጋል። የህትመት ዋጋ ውድ ነው። ሰርኩሌሽኑን ለመላክ እያንዳንዱ እንትን በየቤቱ ለመላክ የፖስታ ገንዘብ ያስፈልጋል። ያም ነገር ያስፈልጋል ማለት ነው። ሌላው ተመልካቾች እንዳይርቁ፣ አሁን የዲጂታል ዘመን ነው። ሰው ከሚነበብ ነገር ይልቅ በፌስቡክ፣ በኢንስታግራም እንዲሁም ደግሞ በዌብሳይት ላይ ይህን እነዚህን ጽሁፎችን ለተመልካቾቻችን ደግሞ ለአንባቢዎቻችን የማታቀርብ ከሆነ ሰዎቹ ያንን ነገር ከመጽሔቱ ጋር ያላቸውን ግንኙነት ሊያራርቁ ይችላሉ ብለን እናስባለን ማለት ነው። ስለዚህ በሁለቱም መልክ ነው እኛ ያደረግነው ማለት ነው። ፊዚካሊ መጽሔቱን እናትማለን። የመጽሔቱን ደግሞ ዲጂታል የሆነውን ክፍሉን ደግሞ ለሰዎች በማስ ኢሜይል እንካለን፣ ለሚፈልጉ ሰዎች ማለት ነው። በኢንስታግራም ላይ የተለያዩ ጽሁፎችን እናቀርባለን፣ እንተርካቸዋለን። ዩቲዩብ ገጽ አለን፣ ዩቲዩብ ገጻችን ላይ። ስለዚህ በተለያዩ መንገዶች አንባቢዎቻችን ከኛ ጋር እንዲገናኙ እነዚህ ነገሮች ይፈጥራሉ ብዬ አስባለሁ። ስለዚህ እንዳይቆም ይሄኛውን ነገር በምናስብበት ጊዜ አንዴ ታይተን የምንጠፋ ነገሮች ዘላቂ የሆነ ነገር ለማድረግ አንደኛ የህብረተሰቡ ሳፖርት ያስፈልገናል። የተለያዩ ስፖንሰር የሚያደርጉን ድርጅቶች አሉ፣ የተለያዩ የንግድ ተቋማት አሉ፣ ግለሰቦች። ምክንያቱም ይሄኛው ለእኛም ብቻ ሳይሆን ለሀገራችንም የሀገራችንን ባህልና ታሪክም ለማስተዋወቅ እየሰራን ስለሆነ በትልቁ ነገር ያሰብነው ነገር ነው።
በዚህ በሰሜን አሜሪካ የተለያዩ ማህበረሰቦች ጋዜጦች፣ መጽሔቶች፣ የህትመት ውጤቶች አሏቸው። የኢትዮጵያውያን ፕሬስ ውጤቶች ግን ያን ያህል የተስፋፉ አይደሉም። ነገሮችን ለመለወጥ ምን መደረግ አለበት? እዚህ የሚኖረው የኢትዮጵያ ማህበረሰብ እንዲሁም ደግሞ በአጠቃላይ ተጽዕኖ ማሳደር የሚችሉ ሰዎች የእናንተን ጅምር በምን መልኩ ነው ሊያግዙና ሊደግፉ የሚችሉት?
እኛ ብዙ እንደመሆናችን መጠን ያለው የህትመት ውጤቶቻችን በጣም ጥቂቶች ናቸው። አሁን ህንዶቹን ስትመለከት፣ የፊሊፒኖ ማህበረሰቦችን ስትመለከት፣ እንዲሁም ደግሞ ኮሪያዎችን የተለያየ መጽሔቶችና የህትመት ውጤቶች ያሏቸው ማለት ነው፣ በርከት ያሉ ማለት ነው። እና ሌሎቹም እኛ ብቻ ሳንሆን መብዛት አለበት ብዬ ነው የማስበው። ምክንያቱም አገራችንን በደንብ ለማስተዋወቅ መረጃዎችን በራሳችን ቋንቋ ለሌሎቹ ሰዎች ለማስተላለፍ የህትመት ሚዲያዎች ትልቅ አስተዋጽኦ ያደርጋሉ ብዬ አስባለሁ። ማህበረሰባችን በምርጫ እንዲሁም ደግሞ በተለያዩ ጉዳዮች ላይ ተሳታፊ እንዲሆን በአሜሪካን ሀገር ውስጥ የጤና የተለያዩ ኢንፎርሜሽኖችን ቤት ውስጥ ሆኖ እንዲያገኝ ሚዲያ ትልቅ አስተዋጽኦ አለው። የማህበረሰብ ክፍሎች ወይንም ደግሞ ግለሰቦች ወይም ድርጅቶች ይህንን ዓላማ ተገንዝበው ራቅ ያለ መንገድ እንድንሄድ በጊዜያቸው በጉልበታቸውና በገንዘባቸው እኛን እንዲያግዙን ጥያቄ አቀርባለሁ። ከዚህ በተጨማሪ ደግሞ ሌሎችም ተመሳሳይ ነገሮች እኛ ብቻ በቂ አይደለንም ብዬ አስባለሁ። ምክንያቱም እኛ ባለን ውስን አቅም ሁሉንም ነገር መሸፈን ስለማንችል ሌሎችም ተጨማሪ የተለያየ ችሎታውና ልምዱ ያላቸው ሰዎች ወደዚህ ቢዝነስ ገብተው ቢዝነስ ብቻ ሳይሆን ህብረተሰቡን የሚያገለግል ነገር ስለሆነ መስፋፋት ያለበት ነገር ነው ብዬ አስባለሁ። ምክንያቱም ላለፉት ከአርባ ዓመታት በላይ ኢትዮጵያን ስደተኞች በጣም እየተስፋፉ ትልቅ እየሆኑ የሚሄዱ ግን ማህበረሰባችን አንድ ስትሮንግ ሚዲያ ውጤት ያስፈልገዋል ብዬ ስለማስብ ሁሉም በየትኛውም ሙያና በየትኛውም ክፍል ያለ ማህበረሰብ በዚህ ጉዳይ ላይ በአጽንኦት ሊሰራበት ይገባል ብዬ አስባለሁ።
እጅግ በጣም አመሰግናለሁ ዳንኤል ገብረ ማርያም። መዝናኛ የተሰኘው በዚህ በሰሜን አሜሪካ እየታተመ የሚሰራጭ መጽሔት አዘጋጆች እንዲሁም መስራቾች መካከል አንዱ ነህ። በጣም አመሰግናለሁ። መልካም ምሽት ይሁንልህ።
እኛም በጣም ነው የምናመሰግነው የእንግዳችሁ ስላደረጋችሁን በጣም አመሰግናለሁ።
የጋቢና ቪ የእሁድ ምሽት ሰኔ 12 2014 ዓ.ም መሰናዶን ነው እየተከታተላችሁ ያላችሁት። ዛሬ ዕለቱ የአባቶች ቀን ነው። ለአባቶች በሙሉ እንኳን ለዚህ ቀን አደረሳችሁ ስንል እንመኛለን። ወጣትነትን ከሚፈትኑ ችግሮች አንዱ ሱሰኝነት ነው። በተለያዩ መልኮች የሚገለጸው ሱሰኝነት ከወጣቶች ባሻገር ታዳጊዎችም ጭምር ሲገቡበት ይታያል። አንድ መንግስታዊ ያልሆነ ድርጅት ግን ሱሰኝነትን ከኢትዮጵያ ለማጥፋት እየተንቀሳቀስኩ ነው ይላል። የድርጅቱ መስራች በሱሰኝነት ዙሪያ የተለያዩ መጽሐፍትን ያሳተሙ ሲሆን ህዝባዊና መንግስታዊ አደረጃጀቶችን ተጠቅመው ሀገር አቀፍ ጸረ ሱሰኝነት ንቅናቄ ለማካሄድ በመላው ሀገሪቱ ሚሊዮኖችን ከሱስ ነጻ የማድረግ ውጥን እንዳላቸው ለአሜሪካ ድምጽ ገልጸዋል። አዲስ ቸኮል እሳቸውንና በድሬዳዋ ዙሪያ ያሉ ወጣት ሱሰኞችን አነጋግሮ ያደረሰን ዘገባ ቀጥሎ ይቀርባል።
በአሁኑ ወቅት በቀዳሚነት ከሚጠቀሱ የወጣቶች ችግሮች አንዱ የሱስ ተጋላጭነት ነው። ወጣት ኤፍሬም ብሩ ተወልዶ ያደገው አዲስ አበባ ኳስ ሜዳ አካባቢ ሲሆን ወጣትነቱ ግን በተለያዩ ሱሶች የተተበተበ ነው።
ምን ሱስ አለበት?
እኔ ጫት፣ ሲጃራና መጠጥ ሶስቱ ናቸው።
ይህ ሱስ ምን ያህል የጎዳይ ነው ብለህ ታስባለህ? ማለት ወደው ደስ ብሎ ታረገው ወይስ አቅም በላይ ሆኖ ማቆም ስላልቻልክ ነው ያደረገ?
አዎ፣ ከአቅም በላይና እንደገና ደግሞ ጊዜ እንደ ማሳለፊያ ነው። ገባ? ያው ከኢኮኖሚም ከምንም ባዶ ነው የሚያደርገው። በዚህ ላይ ስራ ከሌለ ደግሞ ያንሱስ እንትን ለማድረግ ትሯሯጣል፣ የሌለ ነገር ውስጥ ትገባል።
ደሳለኝ አብርሃምም ልጅነቱን በሀገር ሶማሊያና በድንበር ከተማዋ አይሻ ያሳለፈ አሁን ግን ኑሮን ድሬዳዋ ላይ ያደረገ ወጣት ነው። እሱም እንዲሁ የተለያዩ ሱሶች ሰለባ ነው።
ጫትና ሲጋራ፣ መጠጥ አንድ እስከ አንድ ወር ድረስ ትቼ ነበረ ያን ሱስ ማለት ያው ወደ ቤተክርስቲያን እየሄድኩኝ እንትን ብዬ ነበረ፣ ግን ያው አልቻልኩም።
ይህ መሰሉ ችግር ሀገር አቀፍ መልክ ያለው ነው የሚሉት ዶክተር ጃራ ሰማ ለዚህም ሀገር አቀፍ ምላሽ እንዲሰጥ እየሰራው ነው ይላሉ። ኢትዮ ከሱስ የነጻ ትውልድ የተባለ ድርጅት መስርተው እየተንቀሳቀሱ ናቸው።
ጃራ ሰማ እባላለሁ። ኢትዮ ከሱስ የነጻ ትውልድ በጎ አድራጎት መስራች ነኝ። አላማው ሰዎች ወደ ሱስ እንዳይገቡ፣ ገብተው ከሆነ ከሱስ ውስጥ እንዲወጡ፣ ወጥተው ከሆነ እንዳይመለሱበት የሚያደርግ ነው። ሙሉ በሙሉ ግቡ ኢትዮጵያ ከሱስ ትነጻለች። ትውልዱ ከሱስ ይነጣ፣ ከሱስ ነጻ ትውልድ በኢትዮጵያ ይመጣል። የራእይን እየተንቀሳቀስኩ ነው። ዋናው ስራው አሁን እንደነገርኩ ሰዎች ወደ ሱስ እንዳይገቡ ነው። የገቡትም መውጣት አለባቸው፣ የወጡትም ዳግም እንዳይመለሱበት ስራዎች መሰራት አለባቸው ብዬ ብሎ የሚሰራ ኢኒሽቲቭ እና በጎ አድራጎት ነው ማለት ነው።
ይህን የመሰለ ሰፊ እቅድ ይዘው የተነሱ ዶክተር ጃራ አላማቸውን ለማሳካት ሶስት መንገዶችን እንደሚጠቀሙ ይገልጻሉ።
ሶስት አይነት አካሄዶች ይጠይቃል ይሄ። አንደኛ መከላከሉ ላይ መስራት ይፈልጋል። መከላከል ደግሞ ሲሰራ ግንዛቤ ማስጨበጥ፣ መድረኮችን ዛሬ እንዳየው መጠቀም፣ ባለድርሻ አካላትን መቀስቀስ፣ መነቅነቅና ማስተባበር ይጠይቃል። ይህ በብዙ መልኩ ነው የምንሰራው። በሚዲያ እንሰራለን፣ በሶሻል ሚዲያ ከእናንተ ጋር እንዲህ እንሰራለን፣ ከመድረኮች እንጠቀማለን፣ ስልጠናዎች እንሰጣለን፣ የተለያዩ አካሄዶች ወጣቶችን እናሳትፋለን። ከሱስ የወጡ ልጆችን መልሶ ደግሞ እንዲያሰለጥኑ ራሳቸውን በተግባር ገልጾ እኔ እንደዚህ ነበርኩ እያሉ ሞዴል እንዲሆኑ ያን በማድረግ የሚቀጥል የግንዛቤ ማስጨበጫ ማዕቀፍ የመከላከሉ ፓርት ወይ ክፍል ማለት ነው። ሁለተኛ ሱስ ውስጥ የገቡ ሰዎችን ከዛ ውስጥ ማውጣት። ሱስ ውስጥ የገቡ ሰዎች በቃኝ ካለ፣ እጅ ከሰጠና በፍቃደኝነት ስለሆነ ከዛ ውስጥ ወጣለሁ ካለ ከዛ ውስጥ የሚወጡበትን የሕክምና ስልት መዘርጋት። በዚህ የሕክምና ስልት እስካሁን ራሱ የተሳካልን ብዙ አሉ። ሶስት ዓመቴ ነው ከጀመርኩ፣ ብዙ አሉ የተሳኩልን። እነዛን ምክንያቱም በምክር የምክክር ሕክምና አለ። ራሱ ደግሞ በመድኃኒት እገዛ ተደርጎ ደግሞ ከዛ ውስጥ እንዲወጡ እገዛ ተደርጎ የሚወጡ አሉ። እነዚህ የህክምና ስልቶች ቴራፒ ይባላል። ህክምናን የማከምና ከዛ ውስጥ የማውጣቱን ስራ መስራት እጅ ለሰጠ ሰው። ሶስተኛው ወደ ሱስ እንዳይመለሱ ማለት ማገገም፣ ግርሻ እንዳይመጣ። አብዛኛውን ጊዜ አይተቆደ ከሱስ ይወጣሉ ከሆነ ወራት በኋላ ከሆነ ጊዜያት በኋላ በራሱም ሰው አግዞትን በህክምና ወስዶም ይሁን ከወጣ በኋላ እንደገና ይመለሳል። ይህ እንዳይሆን ፈውስን አስቀጥሎ ውስጥን አስጠብቆ እንዲቀጥል ቀጣይነት አለው የፈውስ ሂደት ውስጥ እንዲገባ ለማድረግ ደግሞ ከኢኮኖሚ ጋር ማስተሳሰር፣ ከስራ ጋር ማስተሳሰር፣ ውሎችን የህይወት ክህሎቶችን መቀየር፣ ሙሉ በሙሉ እኔነት ስሜት ተሰምቶት እኔ ሰው ነኝ የሚል ስሜት ተሰምቶት የራሱን ሰብአዊ ክብሩን ጠብቆ ለቀጣዩ ትውልድ የሚሰራ ትውልድ እንዲሆን መስራት ነው።
ወጣት ኤፍሬምና ወጣት ቢንያም ከሱስ ሊያገግሙ የሚችሉባቸው ማዕከላት በአቅራቢያቸው ቢኖሩ እዚያ ገብተው ከሱስ ነጻ ለመሆን እንደሚፈልጉ ይገልጻሉ።
ለምሳሌ ማለት ነው
ፈልጋለሁ።
ይሁንና አሁን ሰዎች ከሱስ ነጻ እንዲሆኑ ሕክምና የሚሰጥባቸው ተቋማት ውስን መሆናቸውን እንደ ትልቅ ክፍተት ያዩታል ዶክተር ጃራ።
ትልቁ ነገር እሱ ነው። አንደኛ በቂም አይደለም፣ ያሉበትም አንድ አካባቢ ነው። ገጠርም አካባቢ አታገኝም፣ ያለውም ከተማ ውስጥ ነው። በብዛት አዲስ አበባ አካባቢ ነው የምታገኘው። በግል ጥቂት ነው፣ በመንግስትም ጥቂት ነው። በቂ አይደለም። ከጥቃቱ አንጻር ከጉዳቱ አንጻር ስታይ በቂ አይደለም። ሱስ በሽታ ነው ብለናል። በሽታ ደግሞ የምንከላከል የምናክም ነው። ከዛ አንጻር በቂ አይደሉም የሚል ብቻ ሳይሆን የለም ሊያስብሉ እስኪቻል ድረስ ነው ያለ ነው። ለምን ብትሄድ ተወሰኑ ናቸው። በመንግስት ብትሄድ ተወሰኑ ናቸው። ዘውዲቱ፣ ጳውሎስ፣ አማኑኤል እና የተከበታል እነሱ ናቸው። አሁን ከዛ ውጭ በግል ደረጃ ግን ምንድን ነው ብለን ውሰደው፣ በግል ደረጃ ይሄ ነገር ብር ላለውና ኢኮኖሚ ላለው ነው እንጂ የሚታከመው አብዛኛው ቆሶስ ውስጥ የገባ የወደቀ ሰው ብር ራሱም የለም፣ እንኳን ብር ሊኖረው አይደለም ራሱም የለም፣ ከፈዞ ደንዞ የወደቀ ሰው ነው።
ዶክተር ጃራ በስልጠና በኩል ሰፊ ስራ መስራታቸውንና ወደፊትም እንደሚሰሩ ይገልጻሉ። እስካሁን በሁለት ቋንቋዎች ሶስተኝነትን በመከላከል ዙሪያ መጽሐፍን ያሳተሙት ዶክተር ጃራ በሌሎች ቋንቋዎች ተርጉሙ ማሳተም ለሚፈልጉም ፈቃደኛ እንደሆኑ ይገልጻሉ። ስላሳተሟቸው መጽሐፍትም አዎንታዊ ግብረ መልሶችን እያገኙ ናቸው።
ልጆችን በሚመለከት ከራሴ ልምድ ነው ተነስቼ እንትን ማለት የምፈልገው፣ የወንድ ልጆች እናት ነኝ፣ ሶስት ወንድ ልጆች አሉኝ። በዚህ አጋጣሚ ዶክተር ጃራ መጽሐፍህን አምና በስጦታ ስታበረክት ከደረሰኝ ሰዎች አንዷ ነኝ። የአንደኛ ዓመት አዳማ ዩኒቨርሲቲ ልጄ ዘንድሮ ሲገባ ስንቅ አድርጌ የተሰጠሁት ነገር መካከል ያንተን መጽሐፍ ነው አስይዤ ላኩት። ለብዙ ነገሮች ተጋላጭ እንዳይሆን ማለት ነው።
ከማስተማሩ ስራ ጎን ለጎን ሶስተኝነትን ለመከላከል ግን በዋናነት በሀገሪቱ ያሉ መንግስታዊና ህዝባዊ አደረጃጀቶችን በማስተባበር ሀገር አቀፍ ሰፊ ንቅናቄ መቀጣጠል አለበት ባይ ናቸው። ለዚህም በጅምር ደረጃ የተወሰኑ የመንግስት ተቋማት ተስፋ ሰጪ ጅምሮችን እያሳዩ ናቸው ይላሉ ዶክተር ጃራ።
ሶ ምንድን ነው መሆን አለበት? ቅድም ለዚህ ነው በአገር ደረጃ ከፍ ያለ በዚህ ደረጃ ላይ መደራጀት ያለበት እና ይህን ሁሉ ህዝብ ሊያቀፍ የሚችል ህዝባዊ ተቋም መቋቋም አለበት። ህዝባዊ ተቋም መመቃ እድሩም እቁቡም ሁሉም አንድ ላይ እምነት ተቋማትን በጋራ ሰብስቦ በአገር ደረጃ ያንን ማምጣት አለብን። እንግዲህ በአገር ደረጃ አሁን ለጠየቀው በከተማ ደረጃ ይቋቋማል፣ በፌዴራል ደረጃ በየክልሎች ደግሞ በተናበበ መልኩ ይቋቋማል። ሪፈራል ሊንኬጆች ይመጣሉ። ለነዛን የሚያንቀሳቅሱ ሎጂስቲኮች፣ እነዛን የሚደግፉ አቅርቦት በሙሉ እንዲመጡ ይደረጋሉ። በዛ ልክ እንሄድበታለን ብዬ እየሄድኩበት ነው።
በህይወት ዘመናቸው ከሶስት የነጻ ትውልድ ማየት እንደሚፈልጉ የምናገሩት ዶክተር ጃራ ምኞታቸው የተለጠጠ ቢመስልም እሳቸው ግን ይሳካል ባይ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። እሁድ ምሽታችሁን ከኛ ጋር ለማሳለፍ ስለመረጣችሁ እናመሰግናለን። ነገ ዓለም አቀፉ የስደተኞች ቀን ነው። በዚህ ዙሪያ ከስደት ተመላሾች ጋር ውይይት የምናደርግ ይሆናል። በቀጥታ ከቀኑ 9 ሰዓት ተኩል እስከ 10 ሰዓት ከስደት ተመላሾችን ጋብዘን በስልክ የምንወያይ ይሆናል። እናንተም ከዛ በፊት አስተያየትና ጥያቄዎቻችሁን በቪኦኤ አማርኛ የፌስቡክ ገጽ ላይ ታደርሱን ዘንድ እንጋብዛለን። እንዲሁም ስልክ ቁጥሮቻችሁን እዛ ላይ ከተዋችሁልንም ለመደወል ፈቃደኞች ነን። እለቱ ዛሬ የአባቶች ቀን ነው። መልካም የአባቶች ቀን እየተመኘን በዚሁ የምንሰናበታችሁ ኤደን ገረመው የመሰናዶ መሪ፣ እንዲሁም ደግሞ አቀናባሪያችን ኤልያስ አስማረ፣ የምሽቱ አዘጋጅ ጽዮን ግርማ በመሆን ነው። ሰላም ጤና ስጥልኝ። ደህና ደሩ። ቀደም ወቅ የሚሆን የቀደማ ፍቅር ላይ አዘሰው ከርካ